በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የእርገት በዓል በሰላም አደረሳችሁ። በትላንትናው ሐሙስ የጌታችን ኢየሱስ ክርስቶስ የእርገት በዓል ተከብሯል። ይህ የዛሬው ሰንበት ደግሞ የዚሁን የእርገት በዓልን የሚያመለክት ስለሆነ ንባቡም ይህንኑ ታላቅ የእግዚአብሔር ምስጢር የሚያበስር ነው። ስለዚህ የምንገኝበት ሰንበት የጌታችን ኢየሱስ ክርስቶስ የእርገትን በዓል የሚያበስር ሰንበት ነው። መድኃኒታችን ለእግዚአብሔር አብ በመታዘዝ በመሥዋዕቱ ዓለምን ለማዳን ሞቶ ከተነሳ በኋላ ለሐዋርያቱ በተለያየ ጊዜ በመገለጥ ብዙ ነገሮችን አስተማራቸው። ሉቃስ ወንጌላዊውም እንደ ጻፈልን ቅዱሳት መጻሕፍትን እንዲያስተውሉ አእምሯቸውን ከፈተላቸው ይላል ሉቃስ 24:45። በዚህ መልኩ ካዘጋጃቸው በኋላ የአብን ተስፋ መንፈስ ቅዱስን ከኢየሩሳሌም ከተማ ሳይወጡ እንዲጠባበቁ አስጠነቀቃቸው። በኋላም የእርሱን ሥራ የሚቀጥሉት እነርሱ እንደሆኑ የተማሩትንም ለሌሎች በማስተላለፍ የሚተጉ ምስክሮቹ እንደሆኑ ኃላፊነትን ሰጥቶ ባረካቸው፣ ቀደሳቸው። ሲባርካቸውም ሳለ ይለናል ቅዱስ ወንጌል ከእነርሱ ተለይቶ ወደ ሰማይ ወደ ቀድሞ ክብሩ ወደ ላከው አባቱ ዙፋን አረገ። የሉቃስ ወንጌል ምዕራፍ 24 ከቁጥር 50 እስከ 51። እነሱም ምስክሮች ሆነው የቃሉ አብሳሪዎች ሆነው ዛሬ የምንመራበትን ወንጌል አመጡልን። ወደ ቀኑ መሪ ሐሳብ ከመግባታችን በፊት አንድ ነገር ግልጽ እንዲሆንልን ያስፈልጋል። ለዚህ ሰንበት ሥርዓተ ሊቱርጊያው የሚያቀርብልን የወንጌል ክፍል የሉቃስ ወንጌል ምዕራፍ 24 ከቁጥር 45 እስከ 51 ያለው ነው። በዚህ የወንጌል ክፍል ውስጥ አንድ ቁጥር አለች፣ በደንብ ልንረዳው የሚያስፈልገን። እየባረካቸውም ሳለ ይላል ወንጌሉ፣ እየባረካቸውም ሳለ ከእነርሱ ተለይቶ ወደ ሰማይ አረገ። እነርሱም ሰገዱለት፣ በታላቅ ደስታም ወደ ኢየሩሳሌም ተመለሱ። እግዚአብሔርንም እያመሰገኑ ዘወትር ከቤተ መቅደስ አይለዩም ነበር የሚል እናነባለን በሉቃስ 24:52 ላይ። ይህን የወንጌል ክፍል ስናየው በሰብአዊ አስተሳሰብም ስንረዳው ትንሽ የሚቃረን ነገር ያለው ይመስላል። ምክንያቱም የተለመደው አንድ ጓደኛችን ሲለየን፣ ወደ ሩቅ አገር ሲሄድ፣ ቦታ ሲቀይር ወይም ከአገር ሲወጣ በልማድ የሚደረገው ምንድን ነው? ሰው ያዝናል። ሰዎች ሲሸኛኙ ያለቅሳሉ፣ ይላቀሳሉ። በሐዋርያቱ ዘንድ ግን ይህ አይደለም እየሆነ ያለው። ሐዋርያቱ ተደሰቱ ይለናል ወንጌል፣ እግዚአብሔርን አመሰገኑ። ከዚያም ትክክለኛ የሐዋርያ የደቀ መዝሙር ሕይወት መኖር ጀመሩ። ከቤተ መቅደስ ሳይለዩ በጸሎት በመትጋት የተሰጣቸውን ተስፋ ይጠብቁ ነበር። እዚህ ላይ ጥያቄ ሊነሳ ይችል ይሆናል። ይህም ጥያቄ ተገቢ ጥያቄ ነው። ምንድን ነው ሐዋርያቱን ያስደሰታቸው ነገር? በአጭር ቋንቋ ኢየሱስ ወደ ሰማይ ቢያርግም ልዩ በሆነ መለኮታዊ መንገድ በሰው አእምሮ ሊደረስበትና ሊመረመር በማይችል መንገድ ሁሌም ከእነርሱ ጋር ስለሆነ ነው ሐዋርያቱ የተደሰቱት። ምክንያቱም በወንጌል ተነግሯል፣ እኔ እስከ ዓለም መጨረሻ ድረስ ከእናንተ ጋር ነኝ የሚል። ከእነርሱ ጋር ብቻ ሳይሆን በመንፈስ ቅዱስ ስጦታ በእነርሱ ውስጥም ጭምር ነው። ምናልባት ይሄኛው አገላለጽ እኔ ትክክለኛ ይመስለኛል፣ በእነሱ ውስጥ ጭምር ነው። ከእነሱ ጋር የሚለው ትክክል አይደለም ማለት ሳይሆን የበለጠ ኃይል የሚሰጠው ይመስለኛል። በውስጣቸው ከእነሱ ጋር ተዋህዶ አለ ማለት ነው። ስለዚህ እርገት ማለት ራቅ ወዳለ አካባቢ ወደ ሰማይ በአካል ርቆ እንደመሄድ ማለት አይደለም። በአንጻሩ የዚህ ክርስቲያናዊ ትርጉሙ ምንድን ነው? ምስጢሩ ምንድን ነው? ክርስቶስ ለሐዋርያቱ በኋላም በዘመናት ለሚመጡት አማኞቹ ተከታዮቹ በልዩ መንገድ ቅርብ መሆኑንና የደስታቸው ምንጭ ይህ ቅርበት እንደሆነ የሚያሳይ ነው። ድቅ እንደ አማርኛ አባባላችን አይደለም፣ እንደ ተረቱ አይደለም። ከአይን የራቀ ከልብ የራቀ እንደሚባለው ሳይሆን እንደ በፊቱ አጠገባቸው በስጋዊ አይን ባያዩትም በልባቸው ውስጥ ስላለ የበለጠ ቀረባቸው። ስለዚህ ክርስቶስ በእርገቱ የበለጠ ቀረበን። ምክንያቱም ከእርገቱ በፊት እንደነበረው በአንድ ስፍራ በአንድ ሕዝብ መካከል ብቻ ሳይሆን የሚመላለሰውና የሚታየው በሁሉ ስፍራ ይገኛል። ምክንያቱም መንፈስ ቅዱስን ሊወስነው በቦታና በሰዓት ሊገድበው የሚችል ነገር ስለሌለ ለመላው አማኝ፣ ልቡን ላዘጋጀ አማኝ፣ ቅን አስተሳሰብ ላለው አማኝ ቅርብ ሆኖ ይኖራል። ስለሆነም ሐዋርያቱን ይህ ውስጣቸው የሞላውን ደስታ ለሌሎችም እንዲያካፍሉ ይህ በውስጣቸው ያለውን ብርሃን በጨለማ ለሚኖሩ እንዲያበራ ፈልጎ ምስክሮቼ ትሆናላችሁ አላቸው። የተወደዳችሁ ሕዝበ እግዚአብሔር፣ ክርስትና ደግሞ መቀበል ብቻ ሳይሆን የተቀበሉትን መስጠት ነውና ክርስትና ስጦታም ኃላፊነትም ተልእኮም ነውና ለመመስከር የሚያስችላቸውን ኃይል ከሰማይ እስኪያገኙ ድረስ እንደተባሉት በኢየሩሳሌም ከቤተ መቅደስ ሳይለዩ በጸሎት በጽሞና በአስተንትኖ በመትጋት ይጠብቁ ነበር። የተቀበሉትን በሙሉ እንደ እግዚአብሔር ፍቃድ በእግዚአብሔር መንፈስ ተመርቶ ለመስጠት ይጠብቁ ነበር። በዚህ የመንፈስ ቅዱስ ስጦታ ክርስቶስ የበለጠ ቅርባቸው ሆነ ብለናል ቅድም። ይህን በቅርብ የምናውቀውን ክርስቶስን ለመመስከር ነው ክርስቲያን በውሃ እንዲሁም በመንፈስ ቅዱስ አዲስ ፍጥረት ሆኖ የሚወለደው። እንግዲህ የእርገቱ ምስጢር ይሄ ነው። ክርስቶስ ወደ ሰማይ ሲያርግ የበለጠ ለአማኞቹ ቀረባቸው። የዛሬው አስተምሮ መሪ ቃላችን እንግዲህ ምስክሮቼ ትሆናላችሁ የሚለው ነው። ክርስቶስ ይህንን ምስጢር ሲፈጽም ወደ ሰማይ ሲያርግ አንድ ኃላፊነት ትቷል። ምስክሮቼ ትሆናላችሁ፣ መሪ ቃላችን ይሄ ነው። ዛሬ የሉቃስ ወንጌል ምዕራፍ 24 ቁጥር 48 እና የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ምስክሮቼ ትሆናላችሁ። ከክርስቶስ እርገት በኋላ ለተከታዮቹ ለአማኞቹ የተሰጠ ሥራ፣ የተሰጠ ኃላፊነት፣ የተሰጠ ተልእኮ። በዚህ በአዲስ ዘመን በአዲሱ ኪዳን ወቅት እግዚአብሔር እንድንኖር ሲፈቅድ በዚህ ዘመን አሁንም አንድ ልንጠይቀው የሚገባ መሠረታዊ ጥያቄ አለ። በምድር ላይ እንድንመላለስ በዚህ ዘመን የተውን ለምንድን ነው? አማኝ ሆነን ክርስቲያን ሆነን እግዚአብሔር እስከፈቀደ ዕድሜ ክልል ድረስ እስከ ሰፈረልን ዓመታት ድረስ ስንኖር ምን እንድናደርግ ነው? ምንድን ነው ምክንያቱ የተውን በምድር ላይ? በሌላ መንገድ ስናስቀምጠው ደግሞ ምንድን ነው እንድናደርግ የሚፈልገው? ምንድን ነው በዚህ ምድር ወይም በዚህ ሕይወት ሳለን እንጂ በሰማያዊው ቤት ልናደርገው የማንችለው ነገር? እንደዚህ ብለን ብናስቀምጠው እመርጣለሁኝ እኔ። በምድር ላይ ብቻ የምናደርገው በሰማይ ግን ልናደርገው የማንችለው ምንድን ነው? ለምንድን ነው በዚህ ምድር ላይ ተሆን? በእምነታችን መሠረትና ቅዱስ መጽሐፍም እንደሚለው ሰው በምድራዊ ሕይወት ሳለ ይዘምራል፣ ያመሰግናል፣ ይጸልያል። በገነትም ወደ እግዚአብሔር መንግሥትም የገባ እንደሆነ ይህንኑ ተግባር ይፈጽማል። እነርሱም ይላል ዮሐንስ ራእይ ላይ፣ እነርሱም በዙፋኑ ፊት በአራቱ ሕያዋን ፍጡራንና ሽማግሌዎቹ ፊት አዲስ መዝሙር ዘመሩ ይላል ራእይ 14 ከቁጥር 1 እስከ 4። በራእይ 7 11 እና እንዲሁም 15 ላይ ቅዱሳኑ በእግዚአብሔር ፊት እንደሚያገለግሉ ይናገራል። እንግዲህ በምድር ሳለን እንደየአቅማችን በጸሎት እንተጋለን፣ እንዘምራለን። በሰማይም ሰማያዊ መንግሥት እንዲሁ ውዳሴ የማይቋረጥበት ሁኔታ አለ። አሁንም ባለ ራእዩ ዮሐንስ አራቱም ሕያዋን ፍጡራን ቅዱስ 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 የነበረው ያለውና የሚመጣው ሁሉን ቻይ ጌታ አምላክ ማለትን አያቋርጡም ይላል። ራእይ 4:8 ላይ ነው ይህንን የምናነበው። እንግዲህ በሰማይም ይዘመራል፣ ውዳሴ ይቀርባል፣ በምድርም እንደዚሁ። በአንጻሩ ደግሞ በምድር የምናደርገው በሰማይ ግን ልናደርገው የማንችል ቢያንስ አንድ ወሳኝ ነገር አለ። እዚህ ላይ ነው ማተኮር የምፈልገው፣ ምክንያቱም መሪ ቃላችን ምስክሮቼ ትሆናላችሁ የሚለው ስለሆነ ይወሳይ ነገር ምንድነው? በክርስትና ህይወት ውስጥ ይሆን በመድር ላይ በኃጢአት ለጠፋ ሰው የምናደርገው አገልግሎት ነው። ትርጉም ላጣ በጨለማ ለሚመላለስ ወዘተርፈ ስለ ክርስቶስ ልንነግረው ስለ ተስፋ ልንሰብከው እምነትንና መለኮታዊ መልካም ዜናን ልናበስረው ስለ ብርሃን ልናውጅ አዋጅ ልንነግረው እንችላለን። ይህ በምድር ላይ የሚከናወን ተግባር ነው። ይህ በምድር ላይ የሚሰጥ ምስክርነት ነው። ይህ በምድር ላይ የምናደርገው ተልእኮ ነው፣ የክርስቶስ ተልእኮ። ስለዚህ የእግዚአብሔርን መልካምነት፣ እግዚአብሔርን አምላክነቱን፣ መሐሪነቱን፣ አፍቃሪነቱን፣ አዳኝነቱን መናገር ወይም መመስከር ካለብን ይህን ማድረግ የምንችለው ጊዜውም ቦታውም ይቺ ምድር ነች። በምድር ላይ ሳለን ብቻ ነው ሌላውን ስለ ክርስቶስ ማስረዳት፣ ስለ ክርስቶስ መንገር የምንችለው። ክርስቶስም ወደ ሰማይ ከማረጉ በፊት ለተማሪዎቹ፣ ለሐዋርያት፣ ለደቀ መዛሙርት ያዘዛቸውን ዛሬ በዚህ ወንጌል አማካይነት ለእያንዳንዱ ክርስቲያን፣ ለእያንዳንዱ የክርስቶስ ወገን ይናገረዋል። እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። እስከ ምድር ዳርቻ በዓለም ሁሉ ይህ ምስክርነት ነው ዛሬ በሰዎች ፊት እንዲያበራ የሚፈልገው ክርስቶስ። ምክንያቱም ወንጌሉ እናንተ የዓለም ብርሃን ናችሁ ይላልና ማቴዎስ 5:14 ላይ። በሰማይማ ከተማዋ መንግሥተ ሰማይ ምንም ተጨማሪ ብርሃን አያሻትም። ምክንያቱም ዮሐንስ በራእዩ ምንድን ነው የሚለን? የእግዚአብሔር ክብር ብርሃን ስለሚሰጣትና በጉም መብራቷ ስለሆነ ከተማዋ ፀሐይ ወይም ጨረቃ እንዲያበሩላት አያስፈልጋትም ይላል ራእይ 21:23። በዛ ያለው የእግዚአብሔር ብርሃን ነው የሚበራው። በምድር ላይ ግን በውስጣቸው ያለው በአማኞች ውስጥ ያለው ብርሃን በሰዎች ፊት ይበራል፣ በሰዎች ፊት ይበራል። ስለዚህ ብርሃን የሚያስፈልገው ይህንኑ መለኮታዊ ብርሃንን በፈቃዱ እያባረረ ላለው ዓለም ነው። በፈቃዱ እያባረረ በምትኩ በጨለማ መመላለስን ለመረጠው ዓለም ነው። የእግዚአብሔርን ብርሃንና ጥበብ አባሮ ነገር ግን ይህንን ብርሃን በምን መተካት እንደሚችል እንኳን የማያውቅ ግራ ገብቶት ለሚቅበዘበዘው ዓለም ነው። ይህ ብርሃን በአማኞች ውስጥ ያለው ብርሃን ምስክር እንዲሆኑ በተጠሩ ሰዎች ውስጥ ያለው ብርሃን ነው ይህንን ዓለም እንዲያበራ ክርስቶስ የፈለገው። ይህን ሥራ ለመስራት አዳኝ የሆነው ስሙን እንዲያውጁ እንዲመሰክሩ ደግሞ መላእክትን ሳይሆን ሰዎችን ነው መልአክ የፈለገው። ይህ ደግሞ ሌላው የእግዚአብሔር ምስጢር ነው። ደካማ ሰዎችን ተጠቅሞ ኃይለኛውንና ጥበበኛውን ለማሳፈር፣ ጉልበተኛውን ጉልበቱን ኃይሉን ባዶ ለማድረግ፣ ጥበበኛውንም ጥበቡን ባዶ በማድረግ ለማሳፈር ወንጌል እንዲያስፋፉ የፈቀደው በደካማ ሰዎች አማካኝነት ነው። በነዛ መጀመሪያ ጓደኞቹ አድርጎ በጠራቸው አሳጥማጆች ምስክሮቼ ትሆናላችሁ ያለውም ለዚሁ ነው። በእነዚህ ሰዎች ለመጠቀም ወደ አለማመን እየሄደ ያለውን ዓለም ወደ እምነት ብርሃን ለማምጣት፣ ወደ ጥፋት ልቡን እያሸፈተ ያለውን የሰው ልጅ ወደ ልቡናው እንዲመለስና እንዲድን። ስለዚህ መሪ ቃላችን የወሰደው ምስክሮቼ ትሆናላችሁ የሚለው በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ የተጠቀሰው ሁለት ነገሮችን እንድናውቅ ያደርገናል። ሁለት ዋና ዋናዎች። የመጀመሪያው መንፈስ ቅዱስ ሐዋርያን፣ መስካሪን፣ ደቀ መዝሙርን በመለኮታዊ ኃይል ይሞላዋል። ይሄ መነሻው ነው፣ ይሄ መሠረቱ ነው። መጀመሪያ በመንፈስ ቅዱስ ይሞላል፣ ወደ አገልግሎት ወደ ምስክርነት ከመውጣቱ በፊት። ሁለተኛው በመንፈስ የተሞላ ሐዋርያ፣ በመንፈስ የተሞላ ደቀ መዝሙር፣ በመንፈስ የተሞላ መስካሪ ደግሞ በዓለም ሁሉ የጌታችን ኢየሱስ ክርስቶስ ምስክር ሆኖ ይቆማል። መጀመሪያ በውስጡ ይሸከማል ያንን መንፈስ፣ ከዛ በዛ ኃይል ለመመስከር ይወጣል ወደ መስኩ፣ ወደ አደባባይ፣ በሹክሹክታ የሰማውን በግልጽ ለመናገር። ዛሬ ለዚህ ሥራ የሚያስፈልገው ሰብአዊ ጉልበት አይደለም፣ የፖለቲካ ወይም የተለያዩ የመሳሪያ ኃይል አይደለም። ምናልባት እነዚህ ኃይሎች አንድ ትንሽ ነገር ሊያደርጉ ይችሉ ይሆናል። ምናልባት ይህ ኃይል የአይነት ጉልበት መሪን መንግስትን አስተዳደርን ይቀይር ይሆናል በአንድ መልኩ ወይም በሌላ። የሰውን ልብ ግን የሰውን መንፈስ ግን የመቀየር ኃይል የለውም። ምናልባት በእኔ እምነት በተቃራኒው የሰውን አስተሳሰብ ሊቀይረው ይችላል። ሰውን ለበለጠ ቂምና ጥላቻ የሚያነሳሳበት አጋጣሚም አለ በብዙ የዓለማችን ክፍል እንደምናየው። አሁን ግን በእኔ እምነት አሁንም እደግመዋለሁ፣ በእኔ እምነት በበቂ ሁኔታ ያልተሞከረ ያልተጠቀምንበት ኃይል አለ ባይ ነኝ። የመንፈስ ቅዱስ ኃይል፣ የእግዚአብሔር ኃይል፣ የእግዚአብሔር ክንድ፣ የሰውን ሕይወት የሰውን ሁለንተናውን መቀየር የሚችል ኃይል። ይህ አይነት ባህሪ ስላለው ነው ጌታችን ኢየሱስ ክርስቶስ ሐዋርያቱን ከላይ የሚመጣውን ኃይል ጠብቁ፣ እርሱ ወደ እውነት ሁሉ ይመራችኋል፣ ለምትሰጡትም ምስክርነት እውነተኛነት ዋስትና ይሆናችኋል ያላቸው። ይህ ነው ምናልባት ዓለማችን አሁን ደፍሮ ያልሞከረ ሙሉ በሙሉ በሙሉ ኃይሉ ዋስትና የሚሆን ኃይል። በዚያ ጊዜ ለሐዋርያት የተሰጠ ተልእኮ ቅድም እንዳልኩት ዛሬ ለሁሉም አማኝ ተሰጥቷል። መልካሙን የምስራች ወንጌልን የማወጅ ተልእኮ ወገነ ክህነት ብቻ የተተወ ኃላፊነት አይደለም። በጥምቀት የእግዚአብሔር ልጅነትን ጸጋ ያገኘና በመንፈስ ቅዱስ የታተመ ሁሉ ወንድ፣ ሴት፣ ሕፃን፣ ሽማግሌ ሳይለይ በመንፈስ ቅዱስ የታተመ ሁሉ ያ ከላይ የመጣው ኃይል በውስጡ ያደረበት ሰው ሁሉ መስካሪ ነው፣ ኃላፊነት አለ። የሁለተኛው ቫቲካን ጉባኤ አንድ ሰነድ አለ። የአሕዛብ ብርሃን በተሰኘው ሰነድ በቁጥር 33 ምእመናን የተጠመቀ የክርስቶስ ወገን የሆነ ሁሉ ይህን ምስክርነት የመስጠት ተልእኮ እንዳለባቸው ያሰምርበታል። ሁሉ ሰው ኃላፊነት ያመነ ሁሉ እዚህ ለአንድ እንደገናም ላሰምርበት የምፈልገው ጉዳይ አለ። መመስከር ሲባል ግን እንደው ከመሬት ተነስቶ መናገር አይደለም። እንደው ህልም አይቻለሁ ብሎ በማግስቱ አደባባይ መውጣት አይደለም። ለሐዋርያት የተሰጣቸውን ማስጠንቀቂያ ልብ ብለን ልናየው ያስፈልጋል። ኃይል ከላይ እስኪሰጣችሁ ድረስ፣ መመሪያ እስኪሰጣችሁ ድረስ በጸሎት ጠብቁ። ስለዚህ ምስክርነት ሲሰጥ ዛሬ አንድ የወንጌል ክፍል አንብበን እንደው በስሜታዊነት ተገፋፍተን በየመንገዱ ማወጅ አይደለም። በጸጋ እግዚአብሔር ውስጥ መሆን ያስፈልጋል። መጀመሪያ በመንፈስ መመራት፣ በመንፈስ መሞላት ያስፈልጋል። ከዚያም ከሚመሰክሩት ጉዳይ ጋር በደንብ መተዋወቅ ያስፈልጋል። እውነትን ላለመደበቅ ውስጥን ማሳመን ያስፈልጋል። አንዳንዴ እንደው ገጥሟችሁ ከሆነ በፍርድ ቤት እንደሚደረገው አይደለም። በማናቀው ነገር ባልነበረበት ስፍራ እንደምናቅና እንደነበርን አድርገን የምንመሰክረውን አይነት ምስክርነት አይደለም። ንጹሑን አሳልፎ የመስጠት ጉዳይ አይደለም። መንፈስ ቅዱስ እንዲናገር ራስን ለሱ ማስገዛት ያስፈልጋል። መልእክት እንዳይቀላቀል ማለት ነው። በራስ የራሴን ስሜትና የእግዚአብሔርን መንፈስ የእግዚአብሔርን መልእክት ቀላቅዬ እንዳላቀርብ የተጣራ የእግዚአብሔር ድምፅ ብቻ እንዲተላለፍ፣ ያ ነው ትክክለኛ ምስክርነት። የራሳችንን እውቀት፣ የራሳችንን ሀሳብ፣ የራሳችንን ስሜት እንዳንደባልቅበት ያስፈልጋል። በንጹሕ የወንጌል መልእክት ላይ ንጹሑን ወንጌል ለማስተላለፍ ውስጥን ማዘጋጀት። ስለዚህ ቋንቋችን ራሱ በመንፈስ ቅዱስ የተቀረጸ የተጠረበ ሊሆን ይገባል። ለመናገር መጀመሪያ መቀመስ ያስፈልጋል። ከቃሉ ጋር መለማመድ፣ በቃሉ ማደግ፣ ጣፋጭ መሆኑን መቅመስ ያስፈልጋል። ዘማሪው ዳዊት እንዳለው እግዚአብሔር ጣፋጭ እንደሆነ ቀምሳችሁ እዩ ነው የሚለው። ስለዚህ የቀመሰ ጣፋጭና መራራ የትኛው እንደሆነ ይለያል። ጥሩ የሆነውን ነገር ደግሞ ለሌላው ይመክራል። የምግብ ጣፋጭነት በሽታው ሳይሆን ተቀምሶ ነው የሚታወቀው። አንዳንድ ሰው እንደ ችሎታ ያለው አለ፣ እንደ አሽትቶ ይሄ ነገር ይሄ ጎሎታል የማለት ችሎታ አለ። በእግዚአብሔር ቃል ግን እንደዚህ አይደለም። በተራ ሽታ ብቻ በተራ እንደ በጆሮ ስሚ ብቻ ወጥተን የምናውጀው ነገር አይደለም። ቀምሶ አጣጥሞ አምኖ ከዛ በኋላ ነው የሚታወጀው። እንግዲህ ከጥቂት ቀናት በኋላ የጰራቅሊጦስ በዓል ደግሞ እናከብራለን። ይህን ኃይል ነው የምንጠባበቀው። ይህን ኃይል ለመቀበል በእነዚህ ቀናት ራሳችን እንድናዘጋጅ ያስፈልጋል። ክርስቶስ አድርጓል፣ ልባችን በደስታ ተሞልቷል። ምክንያቱም የበለጠ ቃል ስለገባልን በመንፈስ በውስጣችን እንደሚኖር ከእኛ ጋር ሁሌ እንደሚኖር ስላረጋገጠልን ያንን እንደገና ለማደስ ነፍሳችንን በንስሐ እናንጻ። የሉቃስ ወንጌል እየባረካቸው ሳለ ወደ ሰማይ አረገ ይላል። ይሄ አንድ ላነሳው መፈልገው ነጥብ ነው። ከዚሁ ጋር በተያያዘ ቡራኪውን እየሰጣቸው እየቀደሳቸው፣ ቅድም እንዳል ነው እያጽናናቸው ወደ ሰማይ አረገ። ደስ የሚያሰኝ ነገር ነው። የቀድሞ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ ይህንን የእርገትን ምስጢር ሰፋ አድርገው ይዘረዝሩታል። እኔ ከዛ ውስጥ አንድ ደስ ያለኝን ብቻ ለእናንተ ማካፈል እወዳለሁኝ። በልዩ መንገድ ይገልጹታል እንዲህ በማለት እነዚህ የክርስቶስ እጆች አሁንም በዓለም ላይ ለቡራኪ እንደተዘረጉ ናቸው ይላሉ። እነዚህ የሚባርኩ እጆች ልክ እንደ የቤት ጣሪያ ሆነው ከማንኛውም ክፉ ነገር ይጠብቁናል። የተዘጋውንም ዓለም በመክፈት መንግሥተ ሰማይ ገነት በውስጡ እንዲኖር በውስጡ እንዲገባ ያደርጉታል ብለው ጽፈዋል። የተወደዳችሁ ሕዝበ እግዚአብሔር፣ ኢየሱስ ዛሬም እጆቹን ዘርግቶ መባረኩንና ከእኛ ጋር ሁል ጊዜ መሆኑን ያረጋግጥልናል። በዚያ ጊዜ ለሐዋርያት የተዘረጉ እጆች ወደ እያንዳንዳችንም ተዘርግተዋል። ይህን ቡራኬ ለመቀበል የሚፈልግ በትሕትና ዝቅ ብሎ በክርስቶስ ስር ይንበርከክ። ይህ ቡራኬ ደግሞ በውስጣችን ላለው ክርስቲያናዊ ደስታ ምክንያት ነው፣ ምንጭም ነው። እርሱም በክብር ዳግም ሲመጣ እርሱን መስለው የተመላለሱና የመሰከሩለትም ከጌታችን ጋር ለመኖር እነሱም በደመና ይነጠቃሉ። ቅዱስ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 17 ላይ እንዳለ የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ ቡራኬ ከሁላችሁ ጋር ይሁን። ሰላም ወሰነ።
And I listen again, the green day in the world. And I listen